ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ መስከረም 23 2005 ዓ.ም ስርጭት ጀመርን።
እያስተናግድናችሁ አብረናችሁ የምናመሸው እኔ ቆንጂት ታዬና
እኔም ሶሎሞን አባተ ነን።
በመጪው የአውሮፓውያን 2013 ዓመተ ምህረት የኢትዮጵያ የኢኮኖሚ እድገት ወደ 6.5 ከመቶ ዝቅ እንደሚል ዓለም አቀፉ የገንዘብ ድርጅት IMF አስታወቀ።
የኢትዮጵያ መንግስት ወደ 11% ያድጋል ይላል በግሮዝ እና ትራንስፎርሜሽን እቅዱ መሰረት። አንደኛው ከሌላኛው ትክክል ወይም ስህተት ሊሆን አይችልም፣ ምክንያቱም ሁለቱም በየራሳቸው መንገድ የወደፊቱን ነው የሚናገሩት እና አመቱ ሲያልቅ የትኛው ትክክል እንደሆነ ይታያል።
የፎርቹን ጋዜጣ ስራ አስኪያጅና አዘጋጅ ታምራት ገብረ ጊዮርጊስ በአይኤምኤፍ ሪፖርት ላይ ማብራሪያ ይሰጠናል። በአብይ ርዕስ ይቀርባል።
በሰብአዊ መብቶች ጉባኤና በበጎ አድራጎት ድርጅቶችና ማህበራት ኤጀንሲ መካከል ባለው ክርክር ላይ ውሳኔ ለመስጠት ሰበር ችሎት ተለዋጭ ቀጠሮ ሰጥቷል።
የደቡብ ሱዳን ባለስልጣናት ጆንግሌ ግዛት ውስጥ ከባድ የሰብአዊ መብቶች ጥሰት ፈጽመዋል ሲል አምነስቲ ኢንተርናሽናል ከሰሰ።
የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተፎካካሪዎቹ ዛሬ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ይከራከራሉ።
እነዚህ ዜናዎቻችን ናቸው። የምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌ ነው። ኦታ ቸርኖህ ከቴክኒክ መሐንዲሱ ዛሃራ አቡ ዘይድ ጋር ፕሮግራሙን ይመራልናል። የዛሬን ውሎ የሚመለከቱ ዘገባዎችና የምሽቱን መደበኛ ዝግጅቶች ይዘናል። አሁን የሰዓቱን የዓለም ዜና እናሰማቸው።
በሰብአዊ መብቶች ጉባኤና በበጎ አድራጎት ድርጅቶችና ማህበራዊ ኤጀንሲ መካከል ስላለው ክርክር ውሳኔ ለማሰማት ሰበር ችሎት ዛሬ ተለዋጭ ቀጠሮ ሰጥቷል። ሰመጉ ወደ 8 ሚሊዮን ብር የሚጠጋ ገንዘብ እንዳይንቀሳቀስ የተደረገበት መሆኑ ይታወቃል። መለስካቸው አመሃ አጭር ዘገባ አልኮልናል።
ቀደም ሲል የኢትዮጵያ ሰብአዊ መብቶች ጉባኤ በሚል ስያሜ ይታወቅ የነበረው የዛሬው ሰብአዊ መብቶች ጉባኤ ጉዳዩን በይግባኝ ወደ ሰበር ሰሚ ችሎት ካመጣው ወራት ተቆጥረዋል። ካለፈው ዓመት ሚያዝያ ወር መጨረሻ አካባቢ ጀምሮ በፌዴራል ከፍተኛ ፍርድ ቤት በተወሰነበት ውሳኔ ቅር በመሰኘት ለሰበር ሰሚው ችሎት አቤት ብሏል። ከዚያ ወዲህ ጉዳዩ 4 ጊዜ ተቀጥሯል። ዛሬ የመጨረሻውን ውሳኔ ይሰጣል ተብሎ ፍርድ ቤቱ ሲጠበቅ የነበረ ቢሆንም የኢትዮጵያ ሴት የሕግ ባለሙያዎች ማኅበር ተመሳሳይ ጉዳይ ሌላ አቅጣጫ መያዙ በምክንያትነት ተጠቅሶ በሰመጉና በኤጀንሲው መካከል ባለው ክርክር ላይ ሊሰማ የነበረውን ውሳኔ ለሌላ ጊዜ ተቀጥሯል። ፍርድ ቤቱ ቀደም ሲል ያስቀረበው የኢትዮጵያ ሴት የሕግ ባለሙያዎች ማኅበር ከጠቅላይ ፍርድ ቤት ጋር አብሮ ለመስራት እየተደራደረ መሆኑን ለችሎቱ ገልጾ ረዘም ያለ ቀጠሮ ጠይቋል። ችሎቱ ማኅበሩ ከጠየቀው አጠር ያለ ቀጠሮ ሰጥቷል። ከዚህ በኋላ ሰመጉንና ኤጀንሲውን አስቀርቦ ሰመጉና ማኅበሩ ከኤጀንሲው ጋር የሚከራከሩበት ጉዳይ ተመሳሳይ በመሆኑ ለዛሬ ሊያሰማ የነበረውን ውሳኔ ለጥቅምት 6 ቀን 2005 ዓ.ም ተለዋጭ ቀጠሮ ሰጥቷል። ችሎቱ ይህን ያደረገው ለሰመጉና ለበጎ አድራጎት ድርጅቶችና ማኅበራት ኤጀንሲ የሚሰጠው ውሳኔ በኢትዮጵያ ሴት የሕግ ባለሙያዎች ማኅበር ጉዳይ ላይ ተጽዕኖ እንዳያሳድር መሆኑን አስረድቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ሱዳን የጸጥታ ኃይሎች በጆንግሌ ክፍለ ሀገር ሲቪሎችን ትጥቅ ለማስፈታት ባካሄዱት ዘመቻ የሚሰቀጥጥ የሰብአዊ መብቶች ጥሰት ፈጽመዋል ሲል አምነስቲ ኢንተርናሽናል ወነጀለ። ዛሬ አምነስቲ ኢንተርናሽናል ባወጣው ሪፖርት የደቡብ ሱዳን ፖሊሶችና ጦር ሰራዊቱ አባላት የማሰቃየት ተግባር፣ ጾታዊ ጥቃትና ተኩስን ጨምሮ በርካታ የመብቶች ጥሰቶች ፈጽመዋል ሲል ገልጧል። ጌብ ጃስሎ የላከው ዘገባ አለ፣ ሄኖክ ሰማግዜር ይዞታል።
በለንደን መሠረቱን ያደረገው አምነስቲ ኢንተርናሽናል ያወጣው ሰነድ የደቡብ ሱዳን ሰራዊት ባለፈው ዓመት መጋቢት ወር በፒቦር አውራጃ ሰላማዊ ሰዎችን ትጥቅ ለማስፈታት የጀመረው ዘመቻ እክሎች የበዙበት ነበር ይላል። በአካባቢው የሚኖሩ የታጠቁ የማኅበረሰብ ቡድኖች እርስ በርሳቸው የሚያደርጉትን ግጭት ለማስቆም በታሰበው የሰላም ዘመቻ ወታደሮች ከተሰጣቸው ኃላፊነት ዘለው ወንጀል ፈጽመዋል ይላል አምነስቲ። በደቡብ ሱዳን የአምነስቲ ኢንተርናሽናል መረጃ አጠናቃሪ ካይሩኒሳ ዳላ ወታደሮቹ መሳሪያ ሲያስፈቱ ሴቶች መደፈራቸውንና ወንዶች ደግሞ መገደላቸውን ይናገራሉ።
These included simulated drownings and beatings of men and women in order for them to hand over their guns.
ከነዚህ ግፎች መካከል ወንዶችና ሴቶችን ነጥሎ በማውጣት መሳሪያ እንዲያስረክቡ ሲደረግ ድብደባና ማዋረድ ሁለት ዓመት ያልሞላቸው ህፃናትን ሳይቀር መምታት ሴቶች ላይ የጾታ ጥቃት መፈጸም ሰዎችን መግደሉን ሁሉ ያካትታል። ሶስት ሰዎች በጥይት ተመተው ተገድለዋል።
በሱዳን የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልም በፒቦር ተመሳሳይ የሰብአዊ መብት ጥሰቶች መከሰታቸውን በማስረጃ አስደግፎ ጽፏል። የደቡብ ሱዳን ባለስልጣናት እነዚህን የመብት ረገጣ ክሶች ወደ አንድ ጎን ያዘመሙና የተሳሳቱ ሲሉ ገልጸዋል። የመብት ተሟጋቾቹ ግን የደቡብ ሱዳን መንግስት ትጥቅ ለማስፈታት ያሰማራቸው ወታደሮች በቂ የመብት ጥበቃ ስልጣና ያልተሰጣቸው ናቸው ይላሉ።
They believe that the acts being carried out in Pibor were acts done by individuals that weren't indicative of
የመንግስቱ ባለስልጣናት የሚያምኑት እንዲህ ያሉ ምግባሮችን የፈጸሙት ወታደሮች ስራቸውን ጠንቅቀው የማያውቁ ጥቂቶች በመሆናቸው ያጠቃላይ ሰራዊቱን ብቃት ከጥያቄ ውስጥ የሚያስገቡ አይደሉም ብለው ነው። ነገር ግን መንግስትና ሰራዊቱ በሀገሪቱ ህጎችና በአለም አቀፍ ስምምነቶች መሰረት የዜጎቻቸውን መብቶች የማክበር ግዴታ አለባቸው።
የደቡብ ሱዳን መንግስት ግን ሁኔታውን አደባብሶ አላለፈውም። አምስት ተጠርጣሪ ወታደሮችን ያሰረ ቢሆንም የፍትህ ሂደቱ የተጓተተና ክስ ተመስርቶ ምርመራ ያልተጀመረ መሆኑ አምነስቲ ኢንተርናሽናልን ያሳስበዋል።
የተባበሩት መንግስታት ድርጅት እንዳስታወቀው ማንነታቸው ያልታወቀ ታጣቂዎች በሱዳን ዳርፉር የሚገኙ ሰላም አስከባሪዎች ላይ ጥቃት አድርሰው ሲያበቁ አራቱን ገድለው ስምንቱን አቆሰሉ። የተባበሩት መንግስታትና የአፍሪካ ህብረት የዳርፉር ሚሽን ዩናሚድ እንደተናገረው አጥቂዎቹ ትናንት ማክሰኞ ማታው ላይ ነው በምዕራብ ዳርፉር ክፍለ ግዛት ተኩስ የከፈቱት። በሙሉ ከናይጄሪያ የሆኑት ሰላም አስከባሪዎች በክፍለ ሀገሩ ዋና ከተማ ኤልጄኒና ጥበቃ ዝውውር ላይ እንዳሉ ከተለያዩ አቅጣጫዎች ተኩስ እንደተከፈተባቸው ነው የተሰማው። ባለስልጣናት የጥቃቱ አድራሾች ማን እንደሆኑ ምርመራ ይዘናል ብለዋል።
ሰሜን ማሊን የሚቆጣጠሩት ጽንፈኛ እስላማዊ ነውጠኞች ሰው ገድለዋል ተብሎ የተወነጀለ አንድ ሰው በአደባባይ ረሸኑ። የነውጠኛው ቡድን የአንሳር ዲን ቃል አቀባይ ለቪኦኤ በሰጠው ቃል የማሊ ተዋረግ ሰው ትናንት ማክሰኞ ማታ ቲምቡክቱ ውስጥ ተረሽኗል ብሎ እርምጃውን የወሰድነው በእስልምና ህግ መሰረት ነው ሲል አክሏል። የአይን ምስክሮችም ሰውየው መገደሉን አረጋግጠዋል። በሰሜን ማሊ ጥብቅ የእስልምና ህግ ለማጽናት ከሚፈልጉት ሶስት ቡድኖች አንዱ የሆነው አንሳር ዲን እንዲህ አይነቱን እርምጃ ሲወስድ ይህ ሁለተኛ ጊዜ ነው። ካሁን በፊትም ዝሙት ፈጽመዋል የተባሉ አንድ ወንድና ሴት ጥንድ በድንጋይ ተወግረው መገደላቸው ይታወሳል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶሪያ ከሁሉም ትልቋ በሆነችው ከተማ በአሌፖ በመንግስት ቁጥጥር ስር ባለው አካባቢ አራት ከባድ ፍንዳታዎች ደርሰው በርካታ ሰዎች ተገደሉ፣ 100 የሚሆኑ ደግሞ ቆስለዋል ተብሏል። ተቃዋሚ ቡድኖች ቢያንስ 48 ሰዎች ተገድለዋል ሲሉ የመንግስቱ ዜና ማሰራጫ ግን 31 ናቸው የተገደሉት ነው ያለው። የሶሪያ መንግስትና ተቃዋሚዎቹ እንዳሉት ሶስቱ የቦምብ ፍንዳታዎች መኪና ላይ የተጠመዱ ሲሆኑ ኢላማ ያደረጉትም የመንግስት ወገን የሆኑ ሚሊሺያዎች የሚቀመጡበት ሆቴል አቅራቢያ የሚገኝ አደባባይ ነው ሲሉ ነዋሪዎች ገልጸዋል። የመኮንኖች ክበብ እና ሌሎችም የጦር ሰራዊትና የመንግስት ህንጻዎች በአካባቢው መኖራቸውንም ጠቁመዋል። አራተኛው ቦምብ የፈነዳው በአቅራቢያው የሚገኝ የንግድ ምክር ቤት ላይ መሆኑም ተጠቁመዋል። ብሪታንያ ያለውና የሶሪያ የመብት ተከታታይ ቡድን አገር ውስጥ ካሉ ታዛቢዎች እንደተገለጠልን የሞቱት አብዛኞቹ የጸጥታ ኃይሎች ናቸው ይላል። ይህ በዚህ እንዳለ ከሶሪያ የተተኮሰ አዳፍኔ አካክሌ የምትባል የደቡብ ምስራቅ ቱርክ ከተማ እንደመታ ተነግሯል። በጥቃቱ አንዲት እናት ከነ ሶስት ልጆቻቸው እንደተገደሉና ከአስር በላይ ሰዎች ደግሞ መቁሰላቸውን የቱርክ የዜና ማሰራጫ ገልጧል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ተፎካካሪያቸው ሚት ሮምኒ በፕሬዚደንታዊ ምርጫው ከሚያካሂዷቸው በቴሌቪዥን በቀጥታ የሚተላለፉ ክርክሮች የመጀመሪያውን ዛሬ ማታ ያካሂዳሉ። በአውሮፓውያኑ የዘመን አቆጣጠር ህዳር 6 የሚካሄደው በአምስት ሳምንት ማለት ነው። ሚስተር ኦባማ በመጀመሪያው ክርክር ከሚስተር ሮምኒ ጋር የሚቀርቡት በአገር አቀፍ ደረጃም ይሁን የምርጫውን ውጤት የሚወስኑ የፍልሚያ ክፍለ ሀገሮች በሚባሉት በበርካቶቹ በህዝብ አስተያየት ግምገማ የበላይነቱን ይዘው ነው። ጡረታ ላይ ያሉ ባለብዙ ሚሊዮን ዶላር የቢዝነስ ሰውና የቀድሞው የማሳቹሴትስ አገረ ገዢ ሚት ሮምኒ በቅርቡ በአንድ በድብቅ በተቀዳ ቪዲዮ ላይ ለከበርቴ ደጋፊዎቻቸው በተናገሩት ምክንያት ድጋፋቸው እየተሸረሸረ መጥቷል። ለፕሬዝዳንቱ ድጋፍ የሚሰጡት 47 ከመቶ አሜሪካውያን ምንም ቢያደርጉባቸው ግብር የማይከፍሉ ሁልጊዜም ራሳቸውን እንደ ሰለባ በመቁጠር የመንግስት ሊረዳን ይገባል የሚሉ ናቸው ነበር ያሉት ሚት ሮምኒ።
የዩናይትድ ስቴትስ አፍጋኒስታንን ለመርዳት በቁርጠኝነቷ እንደምትጸና አስታውቃለች። የጸጥታ ጥበቃው ሽግግርም በቅርብ ጊዜ እንቅፋቶች የነበሩ ቢሆንም በቅዱ መሰረት እየተራመደ ነው ስትል ገለጸች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ዛሬ ረቡዕ ሲናገሩ ባለፉት ጥቂት ወራት እንቅፋቶች የተከሰቱ ቢሆንም ወደፊትም ከባድ ወቅት እንደሚጠብቀን ቢታወቅም ሁለቱ ሀገሮች የአፍጋኒስታን ሕዝብ የተረጋጋ ሕይወት እንዲኖረው አብረው መስራታቸውን ይቀጥላሉ ብለዋል። እንቅፋቶች ያሏቸውን በውል ባይዘረዝሩም በቅርቡ ባለም አቀፍ ኃይሎች ላይ ከአፍጋኒስታን ጦር ሰራዊት አባላት በኩል ሕይወት ያጠፉ ጥቃቶች ደርሰው እንደነበረ የሚዘነጋ አይደለም። ሚስስ ክሊንተን ይህን የተናገሩት በዚህ በዋሽንግተን ከአፍጋኒስታን የውጭ ጉዳይ ሚኒስትር ዛልማይ ራሱል ጋር ሆነው የዩናይትድ ስቴትስና የአፍጋኒስታን የጋራ ኮሚሽንን ይፋ ባደረጉበት ወቅት ነው።
በመጨረሻም በኢራን ዋና ከተማ ቴህራን የሀገሪቱ ገንዘብ ዋጋ ወይም አቅም መውደቁን በመቃወም ሰልፍ በወጡ ሰዎችና በፖሊሶች መካከል ግጭት መፈጠሩን ምስክሮች ገለጡ። በማዕከላዊ ቴህራን የተካሄደውን ሰልፍ አድማ መበተኛ የታጠቁ ፖሊሶች ገብተው መበተናቸው ታውቋል። በዚህ ሳምንት የሪያል የዶላር ምንዛሪ እስካሁን ባልታየ ሁኔታ ያቆለቆለ ሲሆን የሀገሪቱ ፕሬዚደንት መሐሙድ አህመዲነጃድ በሀገር ውስጥ ፖሊሲያቸው ላይ ከህዝቡ የተነሳባቸውን ነቀፋ ውድቅ እያደረጉ ናቸው። በባንክ ሳይሆን በጥቁሩ ገበያ ላይ ባለፈው ሳምንት 24000 ሪያል የነበረው ትናንት 1 ዶላር በ39000 ሪያል መመንዘሩ ተገልጿል። ዜናው በቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ12140 በ13570 እና በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 እና በ11925 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 23 ምሽት ፕሮግራማችን ነው።
ኢትዮጵያውያን ከ60ዎች እና ከ70ዎች ዓመታት ጀምሮ ኦርቶዶክሳዊ አምልኮትን የሚፈጽሙበት አልነበራቸውም። በ1987 ዓመተ ምህረት በእነ መጋቤ ካህሊ ወንዳፈረው ይህቺ ቤተ ክርስቲያን በአንድ ካህንና በሁለት ዲያቆናት በጥቂት ምዕመናን በክራይ ቤት ተመሰረተች።
በዋሽንግተን ዲሲ የደብረ ሰላም ቅድስት ማርያም ዋና አስተዳዳሪ ሊቀ መምህራን ቄስ ዶክተር አማረ ካሳዬ ናቸው። በኢትዮጵያውያን በአሜሪካ ዝግጅት ይቀርባሉ። አሁን የኢትዮጵያን ምጣኔ ሀብትና ዓለም አቀፉን የገንዘብ ድርጅት IMF ጉዳይ ወደ ያዘው የምሽቱ አብይ ርዕስ እናልፋለን።
በመጪው የአውሮፓውያን ዓመት የኢትዮጵያ የኢኮኖሚ እድገት ወደ 6.5 ከመቶ ዝቅ እንደሚል ዓለም አቀፉ የገንዘብ ድርጅት IMF አስታውቋል። አስቀድመው የተመዘገቡ ፈጣን የኢኮኖሚ እድገቶችን ከመቀዝቀዝ ለማዳን IMF የሰጠው ምክር በአገሪቱ ምጣኔ ሀብት በተለይ በመሰረተ ልማት ግንባታው የግል ዘርፉ ሚና እንዲጨምር ማድረግ የሚል ነው። እስካለፈው ሐምሌ መጀመሪያ ድረስ የሰባት ከመቶ አጠቃላይ እድገት መመዝገቡን የጠቀሰው IMF የዋጋ ግሽበቱ በተመሳሳይ ጊዜ 33 ከመቶ መሆኑን አስታውቋል። ሄኖክ ሰማግዜር በጉዳዩ ላይ የፎርቹን ጋዜጣ ስራ አስኪያጅና አዘጋጅ ታምራት ገብረ ግርግስን አነጋግሮታል።
የአይኤምኤፍም ሪፖርት አይቼዋለሁ። ፎርካስት ነው ወይም ወደፊት በፈረንጆች አቆጣጠር በ2013 ውስጥ የኢትዮጵያ የኢኮኖሚ እድገት ይህን ያህል ሊሆን ይችላል፣ 6.5% ጂዲፒው ሊያድግ ይችላል ነው። ይሄ ማለት አመታዊ የምርት መጠኑ እና የአገልግሎት መጠኑ ይህን ያህል ሊያድግ ይችላል ነው የሚለው። እንግዲህ ይሄ የኢትዮጵያ መንግስት ወደ 11% ያድጋል ይላል በግሮዝ እና ትራንስፎርሜሽን እቅዱ መሰረት። አንደኛው ከሌላኛው ትክክል ወይም ስህተት ሊሆን አይችልም። ምክንያቱም ሁለቱም በየራሳቸው መንገድ የወደፊቱን ነው የሚናገሩትና አመቱ ሲያልቅ የትኛው ትክክል እንደሆነ ይታያል። ግን እርግጥ ነው የኢትዮጵያ ኢኮኖሚ ሁለት ትልልቅ ችግሮች አሉት። አንደኛው የዋጋ መናር ነው። ኑሮ ውድነቱ እጅግ በጣም እየከበደ ነው። ምንም እንኳን የሸቀጦች ዋጋ የሚጨምረው ሂደት ባለፈው ወር የቀነሰው ሆኖ ቢታይም ግን በጠቅላላው የኑሮ ውድነት አለ። ሁለተኛው ደግሞ የሥራ አጥ ቁጥር ወይም ሥራ የማግኘት እድል እጅግ ፈታኝ ይሆናል። ምክንያቱም አገሩ የወጣት አገር ነው። አብዛኛው ነዋሪ ወጣት ነው። በገጠር የመሬት ድልድሉ ችግር አለው ወይም ደግሞ መሬት እንደልብ የለም። በከተማ በጣም ብዙ ሰዎች ከትምህርት ቤት ይመረቃሉ። እነዚህ ሁሉ ተማሪዎች ስራ የሚያገኙበት መንገድ መኖር አለበት። እነዚህን ሁለት ነገሮች ለመፍታት የኢትዮጵያ መንግስት በጣም ይፈተናል ብዬ አስባለሁ።
እንግዲህ የዓለም ባንክም ለኢትዮጵያ መንግስት በዚህ ባለፈው ሳምንት ወደ 1.15 ቢሊዮን ዶላር የሚሆን ከወለድ ነጻ የሆነ ብድር ሰጥቷል። በኢትዮጵያ የዓለም ባንክ ስራ አስኪያጅንም ጓን ቼቼንን አነጋግረናቸው ነበረ በጉዳዩ ላይ። መንግስቱ በሚቆጣጠረው ግዙፍ የመሰረተ ልማት ግንባታ የሚሰሩ ስራዎች የግሉ ዘርፍ የሚኖረው ሚና ሊጨምር እንደሚገባ ነው እሳቸውም ጥሪውን ያሳለፉት። እንደው እናንተ የኢትዮጵያ መንግስት ባለስልጣናትን ስታናግሩ ለዚህ ምክር ያላቸው አስተያየት ምንድን ነው?
እንደሚመስለኝ ይሄ የአይዲዮሎጂ ወይም የሪዮት ዓለም ጉዳይ ነው። አንድን ህብረተሰብ ለመምራትና በዛ ህብረተሰብ ውስጥ ኢኮኖሚ እድገት ለማምጣት ቀዳሚ ሚና ያለው ትልቁን ሚና የሚጫወተው ማን ነው የሚለው ጥያቄ የሪዮት ዓለም ልዩነት ያመጣል። በስልጣን ላይ ያለው መንግስት ፖሊሲና መሪዎቹ የሚያምኑት መንግስት በጣም ትልቅ ሚና አለው ይህንን ለውጥ ለማምጣት የኢኮኖሚ እድገትን ለማምጣት እና ደግሞ ድህነትን ለማሸነፍ መንግስት እጅግ በጣም ትልቅ ሚና ያለው ብለው ስለሚያምኑ አብዛኛውን ነገር በመንግስት ይዞታ ስር ባሉ ብዙ ኩባንያዎች ለመስራትና ለማምረት ይሞክራሉ። ከዚህ በተቃራኒው ያሉ ሪዮት ዓለም እምነት ያላቸው ሰዎች ደግሞ መንግስት ማድረግ የሚገባው መሰረታዊ የሆኑ አቅርቦቶችን ወይም ደግሞ ፐብሊክ ጉድስ የሚባሉትን ማድረግ አለበትና ሌላውን ነገር ለፕራይቬት ሴክተሩ መተው አለበት የሚል እምነት አላቸው። እንግዲህ በኢትዮጵያ የፖለቲካ ሁኔታ አሁን የበላይነቱን የያዘው መንግስት በጣም ትልቅ እና ምናልባትም የማይተካ ሚና አለው ብለው የሚያስቡ ሰዎች ናቸው እና ይሄ ነገር የሪዮት ዓለም ነገር ነው።
ያው በእርግጥ የሪዮት ልዩነት ቢኖርም አብረው እየሰሩ እንደሆነ የሚያሳዩ አመላካች ሁኔታዎች አሉ። የዓለም ባንክ በጣም ብዙ የሆነ ገንዘብ ነው በዚህ ባሳለፍነው ሳምንት ውስጥ ለኢትዮጵያ መንግስት የሰጠው። በቅርቡ ሌላ የወጣም አንድ ሪፖርት አለ ታምራት፣ የዓለም የኢኮኖሚ ፎረም ወርልድ ኢኮኖሚክ ፎረም የዓለም የተወዳዳሪነት ሪፖርቱን ይፋ አድርጓል እና ኢትዮጵያ በዚህ የተወዳዳሪነት ሰንጠረዥ 144ኛ ሆናለች። ከዚህ በፊት የነበሯት ደረጃዎች ወደ 106 119 የዛሬ ዓመትና ሁለት ዓመት የነበሩ ናቸው። ይሄ እንግዲህ ተወዳዳሪነት አገሮች የሚኖራቸው የተቋማት ጥንካሬ፣ አጠቃላይ ምጣኔ ሀብት፣ ጤና፣ ትምህርት የመሳሰሉትን የያዙ ናቸው። የሀገሪቱ መንግስት የያዛቸውን ስራ እናንተም በቅርበት የምትከታተሉት ስለሆነ እንዴት ነው የምትመለከቱት? ይሄን
የግል ኩባንያዎች እኮ ከመንግስት ጋር አብረው ይሰራሉ። አብዛኞቹ የመሰረተ ልማት ፕሮጀክቶች በግል ኩባንያዎች ነው የሚሰሩት። መንግስት ትልቁ የስራ ምንጭ ነው። በቀጥታ ቀጥሮ ለሚያሰራቸውም ሰራተኞች እና ለሚቆጣጠራቸውም ድርጅቶች ይሁን ወይም ደግሞ በኮንትራት መልክ ለሚሰጣቸው ለእቃ አቅራቢዎቹም ቢሆን ትልቁ የስራ ምንጭ መንግስት ነው። የግል ሴክተሩ ከመንግስት ጋር አይሰራም ማለት አይደለም። ይሄ የግሉ ሴክተር ያለው ቦታ ሊሰፋ ይገባል የሚለው ክርክር ያለው ፋይናንሲንግን በተመለከተ ነው። ከባንኪንግ ሴክተሩ የሚመጣው ፋይናንስ አብዛኛውን ወደ ፐብሊክ ሴክተሩ እየፈሰሰ ነው። ከኮመርሻል ባንክ ወይም ከንግድ ባንክ በጣም ትላልቆቹ ተበዳሪዎች የመንግስት የልማት ተቋማት የሚባሉት ናቸው። የግሎቹም ቢሆኑ 27% የሚሆነውን የብድር መጠናቸውን ከብሔራዊ ባንክ ቦንድ እንዲገዙ ስለሚገደዱ በተዘዋዋሪም ቢሆን የእነሱ ገንዘብ ወደ ፐብሊክ ሴክተሩ ይፈሳል እና አይኤምኤፍም ሆነ ወርልድ ባንክ አሁን እየመከሩ እና እየጠየቁ ያሉት የፋይናንስ አካሄዱ ለግሉ ኩባንያዎች ወይም ለግሉ ሴክተርም ለቀቀል ያደርግ ሊደረግ ይገባል የሚል ይመስለኛል እንጂ የስራ ማግኘትና ለማግኘት ክርክር አይመስለኝም።
እንግዲህ በመጪው ዓመት የኢትዮጵያ ኢኮኖሚ ትንበያም ሆነ የኢኮኖሚ እድገት ዙሪያ በሚነሱ ነጥቦች በዓለም ባንክም በኢትዮጵያ መንግስትም በIMF ብዙ ጊዜ ሲወራ ምን ሰማው ስለ አገልግሎት ዘርፉ ነው። የግብርናውና ዋና የሆኑት የኢንዱስትሪው ዘርፎችስ በእነሱ የሚኖረው እድገት?
እንዲያውም በዚህ ዓመትና ባለፈው 2 ዓመት ትልቁ የተለየ ነገር የኢንዱስትሪው ዘርፍ ያደገ መምጣቱ ነው። ለኢንዱስትሪው ዘርፍ ትልቅ ትኩረት እየተሰጠው ነውና ለውጥ ይመጣል ብዬ አስባለሁ። ምክንያቱም በጣም ብዙ ኢንዱስትሪዎች እየተከፈቱ ነው። የግል ኩባንያዎችም የመንግስት ድርጅቶችም እየከፈቱ ነውና እንደ ከዚህ ቀደሙ በብዛት ትልቅ ትኩረት ያለው እርሻ ላይ አይደለም። እና የእድገትና ትራንስፎርሜሽን ፕላኑንም በተመለከተ በጣም ትልቅ ቦታ የሰጠው የኢትዮጵያን ኢኮኖሚ ወደ ኢንዱስትሪ ለማሸጋገር የተለየ ትኩረት ለኢንዱስትሪው ተሰጥቷል።
ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ማኔጂንግ ኤዲተር፣ ለሰጠህን ማብራሪያ አመሰግናለሁ።
እግዚአብሔር ይስጥልኝ። አመሰግናለሁ።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዘመቻዎች ዛሬ ፊታቸውን በፕሬዚደንት ባራክ ኦባማና በሪፐብሊካኑ ተቀናቃኛቸው ሚት ራምኒ መካከል ፊት ለፊት ወደሚካሄደውና በብዙ ሚሊዮን የሚቆጠር ሕዝብ በቴሌቪዥን ይከታተለዋል ተብሎ ወደሚጠበቀው ክርክር ሊያዞሩ ነው። የዛሬው ምሽት ክርክር ከምርጫው በፊት በሁለቱ ተፎካካሪዎች መካከል ሊካሄዱ ከታቀዱት 3 ክርክሮች የመጀመሪያው ነው። የቪኦኤው ጂም ማሎን ከዋሽንግተን ዲሲ ባጠናቀረው ዘገባ በብዙዎች በተለየ ስሜት ሲጠበቅ የቆየውን የዚህን ክርክር ገጽታ ቃኝቷል። አሉላ ከበደ ዝርዝሩን ይዟል።
ሁለቱ ፕሬዝዳንታዊ ተፎካካሪዎች በመሰናዷቸው አስመስለው በተዘጋጁ ክርክሮች ልምምድ ሲያደርጉ ቢቆዩም በደቡብ ምዕራቧ የዩናይትድ ስቴትስ ክፍለ ግዛት ኮሎራዶ ዋና ከተማ ዴንቨር የሚካሄደውን የዛሬውን የመጀመሪያውን ክርክር አስመልክቶ ግን በአንዳንዶች ዘንድ ያለውን ጉጉትና ጥበቃ ቀዝቀዝ ለማድረግ ሲጥሩ ተሰምተዋል። ፕሬዝዳንት ኦባማ በኔቫዳ ለደጋፊዎቻቸው ባሰሙት ንግግር
አገረ ገዢ ሮምኒ ማለፊያ ተከራካሪ ናቸው፣ እኔ እንኳ ያን ያህል አይደለሁም።
ሚስተር ሮምኒ በበኩላቸው ከኮሎራዶ ክርክራቸው አስቀድሞ ባካሄዱት የመጨረሻው የምረጡኝ ዘመቻቸው ይህን አሉ።
It's not so much winning and losing or even the people themselves, the president and myself, it's about something
ጉዳዩ ያንንም ያህል ስለማሸነፍና መሸነፍ አለም ስለሁለቱ ሰዎች ለፕሬዝደንቱና ስለኔም አይደለም፣ ከዚህ ሁሉ በላይ ስለሆነ ነገር ነው።
የምርጫ ዘመቻው በሁለቱ ተፈካካሪዎች መካከል ፊት ለፊት ወደሚካሄድ ክርክር እያመራ ባለበት የፖለቲካ ተንታኞች እንደሚሉት ያለውን የፖለቲካ አቅጣጫ ለርሳቸው ወደሚቀና ገጽታ ለመቀየር ሚስተር ሮምኒ አንዳች ማድረግ ይተበቅባቸዋል። ቅድመ ምርጫ የህዝብ አስተያየት መዘኛዎች እንደሚጠቁሙትም በአገር አቀፍ ደረጃም ሆነ የምርጫውን ውጤት የሞሰን ቁልፍ ሚና እንደሚኖራቸው በሚጠበቁ ግዛቶች ፕሬዝዳንቱ በመጠነኛ ነጥብ እየመሩ ነው። ኩኒፓክ በመባል የሚታወቀው ከሁለቱም ፓርቲዎች ጋር ያለወገነ የግል የትምህርትና የጥናት ተቋም የምርጫ ባለሙያ ፒተር ብራውን ፕሬዝዳንት ኦባማ አሁን ያላቸውን ብልጫ ለማቆየት ክርክሩን ጥንቃቄ በተመላበት መንገድ ያካሂዳሉ የሚል ግምት ነው ያለኝ ይላሉ።
Clearly the president's ahead. And so what he needs out of these debates is nothing. He just needs nothing to happen that would
በግልጽ ፕሬዝዳንቱ በህዝብ አስተያየት እየመሩ ነው። ስለሆነም ከክርክሮቹ ማግኔት የሚፈልጉት ነገር የለም። የሚያስፈልጋቸው ቢኖር ያን ውጤታቸውን የሚቀይር ነገር እንዳይፈጠር ማድረግ ብቻ ነው።
በአንጻሩ ግን ሮምኒ በምርጫ ዘመቻው የታየውን ውጤት ለመገልበጥ ክርክሮቹን እንደመጨረሻ ሁነኛ እድል አድርገው ሊያስቡ ይችላሉ ባይ ናቸው ብራውን።
Romney needs something to change. A tie goes to Mr. Obama in these debates so that Romney
and የሚቀየር ነገር ያስፈልጋቸዋል። እኩል ለኩል መውጣት ለኦባማ ነው ድልነቱ። ስለሆነም ሮምኒ ድምጣቸው ለርሳቸው የማይሰጡ መራጮችን ወደ ርሳቸው ይሳቡ ዘንድ ማሳመን አለባቸው። 3 ክርክሮች በመጪዎቹ 5 ሳምንታት ውስጥ አሁን ያለውን ውጤት ለመቀየር ወሳኝ እድሎች ናቸው።
ይሁን እንጂ የመራጩ ህዝብ አስተያየት መመዘኛዎች እንደጠቆሙት አብዛኛው ድምጽ ሰጪ የፊታችን ህዳር በሚካሄደው ፕሬዝዳንታዊ ምርጫ ድምጹን ለማን እንደሚሰጥ ገና ድሮ ወስኗል። እንደ ተንታኞች ማስተያየት ክርክሮች በምርጫው ውጤት ላይ ያንን ያህል የጎላ ተጽዕኖ የሚያሳድሩበት ጊዜ ሁል ጊዜ አይደለም። አላን ሊችማን የዋሽንግተን ዲሲው የአሜሪካን ዩኒቨርሲቲ ፕሬዝዳንታዊ ታሪክ አጥኚ ናቸው።
I think it's very risky. Debates have not been turning points for elections.
ክርክሮች በራሳቸው የምርጫ ውጤቶችን አይቀይሩም። እንደዚያ ያለ ግምት ማሳደር አደገኛ ይመስለኛል። እንደ አውሮፓውያን የዘመን አቆጣጠር በ2004 ዓመተ ምህረት በጆርጅ ቡሽ የተሸነፉት ጆን ኬሪ በሁሉም ፕሬዝዳንታዊ ክርክሮች ተፎካካሪያቸውን ድል ቢነሱም በመጨረሻው ግን በምርጫው ተሸነፉ።
በፕሬዝዳንታዊ ምርጫ ክርክሮች ታሪክ አይነተኛ ለውጥ ያመጡም አሉ። የሪፐብሊካኑ ሮናልድ ሬጋን እንደ አውሮፓውያን ዘመን አቆጣጠር በ1980 ዓ.ም ከፕሬዝዳንት ጂሚ ካርተር ጋር ያደረጉትን ብቸኛ ክርክር ለመራጩ ሕዝብ ጥያቄ በማቅረቢያ መልካም አጋጣሚነት ተጠቀሙበት።
Are you better off than you were 4 years ago?
ከአራት ዓመታት በፊት ከነበራችሁት አሁን በተሻለ ሁኔታ ውስጥ ነው ያላችሁት?
በምርጫ ክርክሮች ወቅት የሚፈጸሙ ስህተቶችም ያልተጠበቀ የከፋ ውጤት ማስከተል ይችላሉ። እንደ አውሮፓውያን የዘመን አቆጣጠር በ1976 ፕሬዚዳንት ጀራልድ ፎርድ ምስራቅ አውሮፓ በሶቪየት ህብረት ተጽዕኖ ስር አይደለም ሲሉ የሰነዘሩት መከራከሪያ በዲሞክራቱ ተፎካካሪያቸው ጂሚ ካርተር እጅ ለመሸነፋቸው አስተዋጽኦ ሳያደርግ አልቀረም። በዘንድሮ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከሶስቱ ክርክሮች በተጨማሪ በምክትል ፕሬዚዳንት ጆ ባይደን እና የሪፐብሊካኑ ምክትል ፕሬዚዳንታዊ እጩ ፖል ራያን መካከል የሚካሄድ አንድ ክርክርም ይኖራል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ የረቡዕ ዝግጅት ነው። አስተናጋጆቻችሁ ቆንጂት ታዬና
ሰለሞን አባተ ነን። እስከ ምሽቱ 4 ሰዓት አብረን እንቆያለን። አሁን አስተያየቶቻችሁን እናስደምጣችሁ።
ለው ቪዎች እንደምን አላችሁ? እንኳን ለ30ኛው አመት ልደት በዓላችሁ እንኳን አደረሳችሁ። እኔም አንድ ትዝታ ነበረኝ። በ70ዎቹ መጨረሻና በ80ዎቹ መጀመሪያ አካባቢ ነው ዩኤን በጣም አባቴ ያዳምጥ ነበር። እና በተለይ አባቴ ሲያዳምጥ መኝታ ክፍል ዘክቶ ከውስጥ ቆልፈን ተሰብስበን ነበር ምናዳምጠው። ምክንያቱም በደርግ ጊዜ በጣም ከባድ ነበር ያው ቪኦኤ ማዳመጥ በድብቅ ነበር። አባቴ ደግሞ በዛን ጊዜ የትንሽ ባለስልጣንም ስለነበረ ይሄን ነገር ያው ይሰማ ለሱ አደጋ ስለነበረ በሩን ዘጋግተን ጸጥቶ ንፋስ እንኳን እንዳይገባ ከስር በሩን ቀዳዳውን ሁሉ ደፍነን ነበር። ከበሩ ስር ፎጣ አንጥፈን አየር ንፋስ ድምጽ ወደ ውጭ እንዳይወጣ አድርገን እናዳምጥ ነበርና በርግጥ እንዳሁኑ እንዲንዳሁን በኢሃደግ ዘመን እንዳለው ድምጻችሁ አልታፈነም። እዛን ጊዜ ቢሰማል በደንብ ግን ማዳመጥ አይቻልም ነበር። ቪኦኤ ስሙም አይጠራም ነበር በዛን ሰዓት በደርግ ዘመን ማለት ነውና ብዙ ትዝታዎች አሉኝ ቪኦኤን አሁን መጥቼ እንዲህ በነጻነት በጥራት ላዳመጥ ያን ጊዜ ሳስታውሰው ግርም ይለኛል። ያንን ትዝታ ያይነላካፍላችሁ ነው እንግዲህ መልካም የ30 አመት።
ሄሎ ቪኦኤ እንደምን ናችሁ? ደህና ናችሁ ወይ? ከሰሞኑን የዜና መጽሔት እሁድ ዕለት በተላለፈው የቪኦኤ 30ኛ ዓመት ማክበራችሁን አብስራችሁናል እና ይህንን የበኩሌን ትውስታ ለማካፈል ነው የደወልኩላችሁ። የእናንተን ሬዲዮን መስማት የጀመርኩት በእርግጥ አሸናፊ አበጀ አላቆም እሱን ከተው በኋላ ነው። በጣም ረዥም ጊዜ ይሆነታል በልሳሳት 2010 ዓመት በላይ አዳምጫቸዋለሁ። በተለይ ማስታወሰው ተማሪ ነበርኩ፣ 9ኛ ክፍል ተማሪ ያለው ነበርኩ በትምህርት ቤት ጎንደር አፋሲደስ ከጓደኞች ጋር ሆነን ተከራይተን የምንኖርበት አንድ የእንጨት ቤት ነበረ፣ ጭቃ የተሰራ ቆርቆሮ ቤት ማለት ነው። እና እዛ ሆነን አንዲት አራት ጎራሽ ሴት ነበረችን፣ በጣም ተዘብቀን ነበር የምናዳምጠው። አጠገባችን የመንግስት ሰራተኞች ኢሰፓ አባል ስለነበሩ እና ያኔ እያዳመጥን እያለን ሰዎች እንዳይሰሙብን ያው ግድግዳው በጣም ስለሚሰማ ሶስታችንም ጓደኞች ተጠግተን ጆሯችን ከትንፋሻችንም ጭንቅላታችን ተጋጭቶ ነበር ዜናው የምናዳምጠው። እና በተለይ በጣም የማስታውሰው በአንዴ አንድ ወቅት ጌታውን ታምራት የመፈንቅለ መንግስቱ አምጥተው የሄዱትን ጀነራል ቁምላቸው ደጀኔ ኢንተርቪው ለማድረግ በነበረው ፕሮግራም ላይ ያዳመጥን ያለን ድምፁን ዝቅ አድርገን እየሰማን ጎረቤት እንዳይሰማን ማለት ነው ኢሰፓዎች ስለሆኑ እያለን አንዱ በጣም የምናቀርበው ግን የመንግስት ሰራተኛ ላይ ኢሰፓ አባል የነበረ አረ ድምፁን ከፍ አድርጉት ብሎ ሲጠይቀን በጣም ነው የተደናገጥነው። እኛ እሱ አይሰማም ብያለሁ ነበር የምናዳምጠው፣ ልክ ሁሌም ይሰማን ነበር። እና ይህ በጣም ማረሳው ትውስታ ነው።
አድማጮች ስለ አስተያየቶቻችሁ እንዲሁም ስለ አሜሪካ ድምጽ ራዲዮ ያላችሁን ትዝታ ስላካፈላችሁን በጣም አድርገን እናመሰግናለን።
የብዙ ሰው ትዝታ ቆንጅት በነገራችን ላይ በጣም ደስ ይላል። ከዚህ ዓመት በኋላ የማይረሱ ትዝታዎች።
በጣም
በጣም ታሪካዊ ሬዲዮ ጣቢያ ነው።
ታሪካዊ ሬዲዮ ጣቢያ ነው። ብዙ ሰዎች ብዙ ትዝታዎች አሏቸው። እንዲሁ እንድታካፍሉን እንጋብዛችኋለን። በየጊዜው ለሌሎች አድማጮችም እናበቃዋለን።
እንደዚሁም እዚህ በሬዲዮ ጣቢያ ውስጥ የጀመሩም ይህን ስርጭት እንደዚሁም ደግሞ
መሀል ላይ መጣ ነው እንደኛ አይነቶች
አሁን በየጊዜው እንደዚህ እየመጣችሁ ያላችሁንም ልምድ የምታስታውሱትንም እንደዚህ በየጊዜው ማካፈል ጥሩ ይመስለኛል።
አንተ ግን ትዝ የሚለ ነገር አለ?
አጫውትሻለሁ ጠይቀኝ ወደፊት።
እኔ ማረሳት ትራንዚስተር ሬዲዮ ቤት ውስጥ የነበረችው በአጠገቧ ስታልፍ ትቆማለች
እና ደብድበሽ ታስነሻታለች።
አዎ፣ በመምታትም ትነሳለች። አሁን እንደዛ አይነት ሬዲዮ ያለ አይመስለኝም። ለማንኛውም
ሙዚየም ውስጥ ታገኘዋለች። የአሜሪካ ድምጽ ግን ይቀጥላል።
እናመሰግናችኋለን። እንግዲህ ወደ ቀጣዩ ዝግጅቶች ነው የምናልፈው ሰሎሞን።
አሁን ቀጣዩ ዝግጅታችን የሁለተኛው አጋማሽ የመጀመሪያው ዝግጅት ይሆናል። አሁን ከምሽቱ 3:31 ሆኗል አዲስ አበባ ላይ። ኢትዮጵያውያን በአሜሪካ
ከአካባቢያችን ቀደምት የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን አንዷ የሆነችው የዋሽንግተን ዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ባለፈው እሁድ 25ኛ የብር ኢዮቤልዩ በዓሏን አክብራለች። አዲሱ አበበ በዓሉን መነሻ በማድረግ ከምስረታዋ እስካሁን ያለውን ሂደት፣ ለአካባቢው ማህበረሰብ ያበረከተችውን አገልግሎትና የወደፊት እቅዷን በኃላፊነት ላይ ከሚገኙ ከሶስት የቤተ ክርስቲያኒቱ አገልጋዮች ጋር ተወያይቶ ለዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ አሰናድቶታል።
መስራቾቿ እነ መጋቤ ካህናት ካሌ ወንዳፈረው የዛሬ 25 ዓመት ደብረ ሰላም ቅድስት ማርያም ብለው ያቋቋማት ይህች ቤተ ክርስቲያን በኋላ ነው ሰፊ አገልግሎቷንና ቀዳማዊነቷን የተገነዘቡ ሁለት ብፁዓን ሊቃነ ጳጳሳት አቡነ ይስሐቅና አቡነ ዜና ማርቆስ በሕይወት በነበሩ ጊዜ ርዕሰ አድባራት ብለው የሰየሟት። ጠቅላላ ምእመናኗን በጸሎትና በቅዳሴ እያገለገለች እነሆ ለ25 ዓመታት ተጉዛ እዚህ ደርሳለች። ዋና አስተዳዳሪው ሊቀ ማእምራን ቀሲስ ዶክተር አማረ ካሳዬ ደግሞ የቤተ ክርስቲያኒቱን የ25 ዓመት ጉዞ ከመንፈሳዊ አገልግሎቷ፣ ከንብረት ማግኘት ኃይሏ፣ ከአስተዳደራዊ እንቅስቃሴ እመርታዋና ከኢትዮጵያና ከኢትዮጵያውያን ጋር ካላት ቁርኝት አኳያ በአራት አበይት ክፍሎች ያስቀምጡታል።
ኢትዮጵያውያን ከ60ዎችና ከ70ዎች ዓመታት ጀምሮ ኦርቶዶክሳዊ አምልኮትን የሚፈጽሙበት አልነበራቸውም። በ1987 ዓመተ ምህረት በእነ መጋቤ ካህሊ ወንዳፈረው ይህቺ ቤተ ክርስቲያን በአንድ ካህንና በሁለት ዲያቆናት በጥቂት ምእመናን በክራይ ቤት ተመሰረተች። ዛሬ ከ20 በላይ ካህናት የምትገለገል፣ ስብከተ ወንጌል አዘውትሮ የሚሰጥባት፣ በሳምንት ከ3000 ምእመናን በላይ የምታስተናግድ፣ ከ16 ሰዓት በላይ ክፍት ሆና የምትውል፣ የምክር አገልግሎት ሳይቋረጥ የሚሰጥባት፣ ማንኛውም መንፈሳዊ አገልግሎት በዓለም ዙሪያ ተበትነው ላሉ የእምነቱ ተከታዮች ሁሉ ይተላለፋል። መንፈሳዊ አገልግሎቷ በጣም ብዙ ነው። ባጭሩ እንደው ይሄንን ይመስላል።
በንብረት ረገድ ከምንም ወይም ከባዶ የተነሳችው ይህች ቤተ ክርስቲያን ዛሬ በምዕመናኖቿ እርዳታ በዋሽንግተን ዲሲ መሀል ከተማ የተንጣለለ ሰፊ ቦታ ባለቤት ለመሆን በቅታለች ያሉት ሊቀ ማእምራን ዶክተር አማረ የምታከራየው የራሷ ሕንፃ እንዳላት፣ በአቅራቢያዋ ያለውን የጋዝ ማደያ ለመግዛት እየተደራደረች መሆኗንና በዚሁ ስፍራም አዲስ ሕንፃ ለመገንባት እቅድ እንዳላት ገልጠዋል። በአስተዳደር በኩል በጎ ፈቃደኞች በትርፍ ጊዜ በየቤቶቻቸው ሲሰሩ ቆይተው በኋላ አንድ የሙሉ ጊዜ ካህን ይቀጠራል። ቆይቶም በሙሉ ጊዜና በትርፍ ጊዜ የሚሰሩ ሰዎች ተቀጥረው ከሌሎች 150 ያህል የነጻ አገልግሎት ሰጪዎች ጋራ የአስተዳደር ስራው በቀለጠፈ ሁኔታ እየተካሄደ መሆኑን ዶክተር አማረ አብራርተዋል። ኢትዮጵያ ውስጥ በኢኮኖሚው በማህበራዊውና የአገርንና የህዝብን ህልውና የተመለከተ ስከሆነ ድረስ በፖለቲካውም ቢሆን ሰፊ ተሳትፎ ማድረጓን ሊቀመአምራን ያብራራሉ።
የዩኒቨርሲቲ ተማሪዎች ተሰደው ወደ ቤተክርስቲያን በገቡ ጊዜ ተባረው ወደ የእስር ቤቱ ሲወሰዱ ያ ትክክል አለመሆኑን አባ ፈቃደ በቅዱስ ጢፋኖስ ቤተክርስቲያን አውደ ምረት ላይ ሲገደሉ፣ አባ መየሱስ በጎንደር በተደረገው ሁኔታ በተመለከተ፣ እንደዚሁም የአሰብን ውድብ በተመለከተ የ1997 ዓመተ ምህረት ምርጫንም በተመለከተ ይህና ይህን የመሳሰለውን ሁሉ ከሌላው ጋር በመተባበር ጥያቄዎችን በማቅረብ ግንባር ቀደም ሆና የተገኘች ቤተ ክርስቲያን ናት። በ2000 ዓመተ ምህረት በሚሊዮን የሚቆጠሩ ህዝብን በረሃብ በወደቀ ጊዜ የነፍስ አድን ስራ የተከናወነው በዚቹ ቤተ ክርስቲያን ነው። በጅማም በኢሉባበርም በአክራሪዎች በተፈጸመው ችግር ሁሉ ተቀዳሚ ሁና የደረሰች እቺ ቤተ ክርስቲያን ናት።
የቤተ ክርስቲያኒቱ አገልጋይ ካህን ቀሲስ ዘላለም አንተነህ የ25ኛው የብር ኢዮቤልዩ በዓል አዘጋጅ ኮሚቴ ሰብሳቢ ናቸው። ኮሚቴው የተለያዩ መርሃ ግብሮች በማውጣት የበዓሉን አርማ በመምረጥና መሪ ቃሉንም በማዘጋጀት እንቅስቃሴውን የጀመረው ከስድስት ወራት በፊት መሆኑን የጠቀሱት ቀሲስ ዘላለም አርማውንና መሪ ቃሉን እንዲህ ያብራራሉ።
የበዓሉ አርማ ሙሉ መደቡ ውሃ ሰማያዊ ያለውና መስቀል ህንጻ ቤተ ክርስቲያንን 25 ዓመት የሚለው ቁጥር የኢትዮጵያን ባንዲራ የሚያሳይ አድርገን ሀሳቡን ካቀረብን በኋላ ወደ ተግባር የቀየሩልን በምንፈልገው መልክ የሰሩልን ታላቁ ሰው ፕሮፌሰር አቻምየለህ ደበላ ናቸው። የበዓሉ መሪ ቃል ከሰኔ እመቤታችን አንገርጋሪ ላይ የተወሰደ ይህችን ቤት አስቀድሞ አብ መሰረታት፣ ወልድ ገነባት፣ መንፈስ ቅዱስ ፈጸማት በሚል መሪ ቃል እንዲጓዝ አድርገናል።
ቀሲስ ዘላለም በመቀጠል የቤተ ክርስቲያኒቱ ድረገጽ ተሻሽሎ እንደ አውሮፓ አቆጣጠር ካለፈው ሐምሌ 15 ቀን ጀምሮ የተለያዩ ዝግጅቶችን የተመለከቱ ፕሮግራሞች እንደ አውደ ርዕይ፣ የቤተ ክርስቲያኒቱን አገልጋዮች ማስተዋወቅ፣ ልዩ ልዩ የስብከተ ወንጌል አገልግሎቶች፣ በጧፍ ማብራት ዝግጅት፣ የሙታን መታሰቢያ ጸሎት፣ የስፖርት ዝግጅቶች ወዘተረፈ ሲተላለፉ መቆየታቸውን ገልጠው የቤተ ክርስቲያኒቱን የ25 ዓመት ጉዞ ለመተረክና ለማመልከት ስለቀረቡ ህትመቶችም ይናገራሉ።
የቤተ ክርስቲያኗን የ25 ዓመታት ጉዞ የሚተረክ የአንድ ሰዓት ተኩል ዘጋቢ ፊልም፣ የመዝሙር አልበም፣ ልዩ መጽሔት፣ የዘመን መቁጠሪያ፣ ሴኔጅራ፣ ኮፍያ፣ ባያ፣ ክብሪቶ፣ ስቲከር የመሳሰሉትን በማሳተም እና እነዚሁኑ ለሽያጭ በማቅረብ የተሳኩ ስራዎችን አከናውኗል።
የዚህ ፕሮግራም የመጨረሻ ግብና ዓላማ የነበረውንም ቀሲስ ዘላለም እንዲህ ይገልጡታል።
መስከረም 21 ቀን የንግስ በዓል በሚከበረበት ጊዜ አዲሱን ህንፃ ቤተ ክርስቲያን ለመስራት የመጀመሪያው ክፍል ፌዝ 1 መሰረት መጣያ ቀን ትልቅ ትኩረት የሰጠነው ነበር።
ታቅደው ነገር ግን ያልተፈጸሙ ጉዳዮች እንደነበሩም ቀሲስ ዘላለም አልሸሸጉም።
መንፈሳዊ ጉዞን በሚመለከት ልዩ ዝግጅት ነበረን። ሁለተኛው የበዓሉ ዝግጅትና የመሰረት መጣያ ቀናችን ነበረ።
እነዚህ አልተከናወኑም። ለምን? ተጠሪነቱ ለአባላት ምእመናን የሆነው የባለ አደራዎች ቦርድ ዋና ጸሐፊ ወይዘሮ ወሰኔለሽ ደበላ በዕለቱ አንድ ልዩ መግለጫ አንብበው ነበር።
ላለፉት 6 እና 7 ወራት የመሰረት መጣሉ ፕሮግራም ባን አባቶች በተገኙበት ሊካሄድ እንደሚችል ስናውጀው የቆየን ነገር ስለነበረ በተፈጠረው ችግር ምክንያት ሊሳካ ባለመቻሉ አንዳንድ ነገሮች ከዚህ አካባቢ የደረሳቸው ነገር ስለነበር በዓሉም በደረሰበት ሰዓት ላይ ስለነበር የነበረ ሁኔታው በዛ ምክንያት ሊመጡ አልቻሉም። ህዝቡ ያው ሲጠብቀው የነበረ ነገር ስለነበረ ማስፈልግ ጥርጣሬ ውስጥና መረበሽ ውስጥ እንዳይገባ የሚገልጽ መግለጫ ነው ለመስጠት የሞከርነው። ወደፊት ሁኔታው በሚፈቅድበት ሰዓት የችግሩን ዝርዝር ሁኔታ ህዝቡም ለሚመለከተው ሁሉ እናቀርባለን። አሁን ግን ባለ ሁኔታ በዚህ መልክ ነው የጨረስነው።
ርዕሰ አድባራት ደብረ ሰላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ብዙዎቹ የአካባቢያችን አብያተ ክርስቲያናት ችግሮች እንዳሏት መካድ አይቻልም። ይሄ ደግሞ በሌሎቹም ዘንድ ያለ ነው። የዛሬ ዝግጅታችን ግን በዚች ቤተ ክርስቲያን ላይ ያተኮር ነው በበዓሉ ላይ ብቻ በመሆኑ ወደ ሌሎች ዝርዝር ጉዳዮች አልገባንም ለማለት ነው። በዛሬው እንግዶችን የቤተ ክርስቲያኒቱን ዋና አስተዳዳሪ ሊቀ ማምራን ቀሲስ ዶክተር አማረ ካሳየን፣ የ25ኛው ዓመት አዘጋጅ ኮሚቴ ሰብሳቢ ቀሲስ ዘላለም አንተነህንና የባለአደራዎች ቦርድ ዋና ጸሐፊን ወይዘሮ ወሰነለሽ ደበላን እያመሰገንኩ በዚሁ እሰናበታለሁ።
ዝግጅታችን ይቀጥላል። አሁን ደግሞ ዲሞክራሲ በተግባር።
ከተቃዋሚ ፓርቲዎች አቅም አንጻር ከፍተኛ የተባለ ከ26 ሚሊዮን ብር በላይ በጀት ለአንድ ዓመት መድቦና የሥራ ዕቅድ አዘጋጅቶ ትግሉን ለመምራት መዘጋጀቱን ሰላማዊ ፓርቲ አስታውቋል። የተተከሰውን ያህል ገንዘብ ማሰባሰብ በእርግጥም የሚቻል ነው ሲሉ የፓርቲው ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ይገልጻሉ። እንዴት? ይህንንና ተያያዥ ጥያቄዎችን ያነሳው እስክንድር ፍሬው አጭር ቆይታ አድርጓል። ይቀርባል ቀጥሎ።
በቅርቡ የተቋቋመው ሰማያዊ ፓርቲ ሰሞኑን ባወጣው መግለጫ አመራሮቹ በሀገሪቷ በተንቀሳቀሱ የፖለቲካ ፓርቲዎች ውስጥ የነበራቸውን ቅርበትና እውቀት ይጠቅሳል። ይህ ደግሞ በየፖለቲካ ፓርቲዎቹ የነበሩትን ጠንካራና ደካማ ጎኖች በቅርበት ለማጥናትና ለመረዳት እድል እንደሰጣቸው አመልክቷል። ስለሆነም ያለፉት ስህተቶች እንዳይደገሙና ትግሉን የኢትዮጵያን ሕዝብ የዲሞክራሲ ጥያቄ በሚመጥን አኳኋን ለማስኬድ በ2005 የበጀት ዓመት ከ26 ሚሊዮን ብር በላይ በጀትና የሥራ ዕቅድ ማዘጋጀቱንም ይፋ አድርጓል። ይህ የገንዘብ መጠን ከተቃዋሚ ፓርቲዎች አንጻር ከፍተኛ ነው። እናም ሁኔታውን እንዲያብራሩልኝ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን አነጋግሬያለሁ። በጀቱ በእርግጥም በፓርቲያቸው የታቀረ መሆኑን አብራርተዋል።
አዎ፣ እንግዲህ እንደምታውቀው ተቃዋሚዎች በእኛ ሀገር ሁኔታ ብዙ ዋጋ ይከፈላል። ብዙ ጥረት ተደርጓል። የኢትዮጵያ ሕዝብ ብዙ መስዋዕትነት ከፍሏል። ነገር ግን እስካሁን ባለው ሁኔታ የሌሎችን ድካም ዝቅ ለማድረግ አይደለም፣ ተስፋ የሚጣልበትና ጠንካራ ድርጅት ሆኖ ድርጅቱን በመምራትም የራሱን የውስጥ ጥንካሬ በማምጣትም ለሕዝብ ተስፋ በመሆንም ረገድ እዚህ ግባ የተባለና አይን የሚጣልበት ተስፋ የሚደረግበት ነገር አለ ብለን አናምንም በእኛ እምነት። እና ይህንን ነገር መልካስ ይዞ መምራት ካለበት ሰማያዊ የህዝብ ፓርቲ እንዲሆን ከተፈለገ ድርጅቱም ውስጣዊ ጥንካሬውን አምጥቶ ምን ማድረግ አለበት የሚለውን ነገር ለረዥም ጊዜ ምርጫ ቦርድም ህጋዊ ሰርቲፊኬት ከልክሎን ረዥም ጊዜ ቆይተን ስለነበረ በብዛት ያሳለፍነው የፖለቲካውን ሂደትና እስካሁን የመጣንበትን መንገድ መገምገም እና ማየት ማጥናት፣ በእነዛ ነገሮች አቋም መውሰድ ነበረ እና የሚሰራቸውም ስራዎች አንዱ ደግሞ አንድ በህዝብ ስም የተቋቋመ ፓርቲ ግልጽነት የመጀመሪያው ነገር ነው። ስለዚህ ገንዘብ ከየት እንደሚያገኝ፣ እንዴት እንደሚሰበስብ፣ ምን እንደሚሰራ፣ እነዛ ስራዎቹ በምን ያህል ጊዜ እንደሚከናወኑ ኢንስቲትዩሽናላይዝድ ሆኖ መልክ ያለው ተቋም ሆኖ መውጣት አለበት እና አንድ የተቃዋሚ ፓርቲ ከህዝብ ጋር ሆኖ ያለምንም ጥርጥር የሀገር ስልጣን ለመያዝ ነው የሚደራጀውም የሚመራውም የተሻለና የተለየ አማራጭ አለኝ ብሎ የሚያስበው። ይህ ከሆነ ደግሞ ስልጣን ላይ ከመድረሱ በፊት የሚሰራቸው ስራዎች በዝርዝር ታውቀው አማራጭ ሆነው ከእቅድ አስተቃቀዱ፣ ከአሰራሩ፣ ከውስጥ ዲሞክራሲው ጀምሮ በግልጽነት የሚንቀሳቀስ መሆን አለበትና ይሄ ነገር እንደ አዲስ ባህልም ሆኖ እንዲቀጥል፣ ሁለተኛ በእምነትም ደግሞ ይችን ያክል ነገር መስራት ካልተቻለ አንድ የህዝብ አማራጭ ሆኜ እቀርባለሁ እና አገራዊ ፓርቲ ነኝ ያለ ይችን ያህል ገንዘብ እንደምንም ብሎ ከአባሎቹ መሰብሰብ እና በዚህም ደግሞ የሚሰራውን ስራ በግልጽ ካላደረገ እንደተለመደው ነገር ኢህአዴግ በደል አሰማን እያል ልክ ዓለም አቀፍ ድርጅቶች የሚያደርጉትን ጩኸት እያሰማን ብቻ መቆየት አያስፈልግም። አባላት ራዕይ ያላቸው ድርጅታዊ ጥንካሬያቸውም ለህዝባቸውና ለተከታያቸው ተስፋ የሚሰጡ ነው፣ ፖለቲካውንም ወደፊት የሚያራምዱ ነው። እንዲመጣ ካስፈለገ እንደዚሁ የስራ እቅድ አውጥቶ ለዛ ስራ እቅድም ተመጣጣኝ የሆነ ገንዘብ ከነመገኛ ምንጩና ዘዴው ጭምር መቅረብ ስለነበረበት እንግዲህ አዲሱን ዓመት ይህንን ነገር ተግባራዊ ለማድረግ ሰማያዊ ፓርቲ እስካሁን ድረስ ያገኛቸውን መልካም ሆነ መጥፎ ልምዶች ወደ በጎ ነገር በመለወጥና የተሻለ ውጤት ለማምጣት አመራሩን በቁርጠኝነት በኃላፊነት እንወስዳለን ብለን ተዘጋጅተናል።
አቶ ይልቃል እንግዲህ እርስዎም እንዳሉት ፓርቲያችሁ አዲስ ፓርቲ ነው። በቅርቡም ነው የሰርቲፊኬቱን ያገኛችሁት ከምርጫ ቦርድ። ይህን ያህል ገንዘብ ከየት ነው የሚመጣው? አሁን ሰው ሊጠይቅ የሚችለው ጥያቄ ነው ይሄ። ምናልባት በአንዳንድ ጋዜጦች ላይም ወጥቶ ነበረ ይሄ መጠን፣ የብሩ መጠን ማለት ነው፣ ይህን ያህል በጀት ተመደበ የሚል እና
26 ሚሊዮን ብር በላይ የአዲስ ፓርቲ መሰብሰብ አይከብደውም ወይ? ወይስ በጃችሁ አለ ገንዘቡ?
አው ብዙዎች ጋዜጠኞችም ጠይቀውኛል። ይሄንን በሁለት መንገድ ነው ማየው ነኝ። አንደኛ ነገር እንደተባለው ኢህአዴግ ነው እንዳንድ ተቀናቃኝ ፓርቲ የምናየው እና እሱ የመንግስት ንብረት ኃላፊነት ስልጣንን ፓርቲና መንግስት እዚህ ሀገር በወል ድንበሩ የማይታወቅበት ሀገር ነው። ሁሉንም ነገር ተጠቅሞ ተቋሚዎችን መጨቆንንም ጨምሮ የሚሰራውን ነገር ሪቨርስ አድርገን ለህዝብ ተስፋ የሚሆን ነገር መስራት አለብን ተብሎ የምር ከተያዘ ስራውም ከዛ የሚመጥን ተመጣጣኝ ነገር እንዲሆን ያስፈልጋል። ይሄ የመጀመሪያው አሰምሽን ነው ስንነሳ። ያ ከሆነ ደግሞ ይሄ የንግድ ድርጅት አይደለም፣ የህዝብ ስራ ነው። የህዝብ ስራ ሲሰራ ደግሞ እንግዲህ ፓርቲ አምሮ አሰባሳቢ አንጎል ነው የሚሆነው። ሚዲያዎች እናንተን ጨምሮ የህዝቡ አንደበት ናችሁ። ህዝቡ ደግሞ ጉልበትና ሐሳብ ገንዘብ ነው። እንግዲህ የፓርቲው ኃላፊነት ይሄንን ገንዘብ እንዴት እንደሚያገኘው ዲዛይን ማድረግ ማውጣት፣ ከዛ ደግሞ ይሄን ገንዘብ ለምን ስራ እንደሚያውለውና በዛን ጊዜም በምን እንደሚሰራው ማድረግ እና ይሄንንም ነገር ለህዝቡ በሚገባ ማሳወቅ ማደራጀት ነው እንጂ ገንዘቡ ለካ አንድ ኢንቨስትመንት ስራ እንደሚሰራ ከሆነ ቦታ ተወጭቆ እንደዚህ አይሆንም። እሱን እንግዲህ በተለያየ መልኩ የተወሰኑ ቀና ግለሰቦችና የፖለቲካውን ወደፊት እንዲራመድ የሚፈልጉ የሚደግፉ ሰዎች አሉ። የተቃውሞ ጎራ ምንም ጥርጥር የለውም፣ አዋጁም ይፈቅዳል። የተለያየ ገንዘብ ማሰባሰቢያ ዘዴዎችም አሉ። እነዛንም ከታክስ ነጻ በመሆነ መንገድ ማድረግ እንደምንችል ህጉ ይፈቅድልናል። ነገር ግን ዋናው ነገር ከአባላት መሰብሰብ አለበት ነው። ይሄ ገንዘብ ከአባላት ሲሰበሰብ ሁለት ጥቅሞች አሉት።
ስንት አባላት አሏችሁ? አሁን ያን ያህል ገንዘብ ለመሰብሰብ የሚያስችል አባላት ቁጥር አለ ወይ? ፓርቲው
ያሉት አባላትም አሉ። እንግዲህ ቅርብ ጊዜ ነው፣ ምንም መፈናፈኛ ነገር የለም። መረጃውም ማስተላለፍም የምንሰራቸውን ስራዎችን ማሳወቂያው መንገድ በጣም ዝግ ነው። እውነቱን ለመናገር ህጋዊ ፓርቲ መሆናችን እንኳን ከምርጫ ቦርድ ጋር ያን ያህል ውጣ ውረድ አድርገን ጋዜጦች አይደርሱም፣ ገጠር ሬዲዮ የለም፣ ምንም የለም። የደረሰብን ችግርም ሆነ ሰርተፊኬት ማግኘታችንን ለህዝብ መግለጽ አልቻልንም እና ያም በመሆኑ እንግዲህ የአባላትን ታች ድረስ አነቃንቆ እስካሁን ድረስ በነበረው ሁኔታ ይሄ ነው ብሎ ኦብጀክቲቭሊ መናገር ይከብደኛል። ግን ፖቴንሻል የሆኑ ደጋፊዎች እንዳሉ ይታመናል። እዚህ ሀገር ውስጥ
አቶ ይልቃል እንግዲህ እነዚህ ረጅም ዓመታት የቆዩ ፓርቲዎች ያን ያህል ገንዘብ ማሰባሰብ ካልቻሉ እርሶ የጠቀሷቸውን ፓርቲዎች ሊሆኑ ይችላሉ፣ ሌሎች ተቃዋሚ ፓርቲዎችም በስም ባንጠቅሳቸውም ለምሳሌ ረጅም ዓመት ቆይተው ያን ያህል ገንዘብ በዓመት መድበው አላስታውስም ብለዋል። እርሶ ለምሳሌ እርሶ ባለዎት ልምድ ይሄ የእናንተን እቅድ በጣም የተለጠጠ አስመስሎ ያሳየውም ይሄ ያን ያህል ዓመት የቆዩት ፓርቲዎች ያን ያህል ማሰባሰብ ካልቻሉ፣ ሰማያዊ ፓርቲ አዲስ ነው ገና እና 26 ሚሊዮን ትንሽ የተለጠጠ እቅድ ሆኖ አይታያችሁም?
እንግዲህ እውነቱን የተነሳው ለከፋክቱ ነው። መጀመሪያ ይሄንን እቅድ እንዴት እንሰራዋለን፣ ምን እናገኛለን፣ ምን አለ ፖቴንሻል የሚለው ሳይንቲፊክ በሆነ ሁኔታ ከትንሹ አዲስ አበባ እንኳን ይሄን ያህል ህዝብ ኢህአዴግን አይደግፍም፣ ይሄን ያህል ህዝብ አማራጭ ይፈልጋል። ከዛ ውስጥኛ 5% የሆነ 4 ሰው ከመቶ ሰው በወር 10 ብር ቢሰጥህ ነው። ይሄ ካልሆነ ፖለቲካውም ገና ለውጥ መፈለግም የለብንም፣ ለውጤትም ሩቅ ነን፣ ረጅምም ነን የሚለውንም ነገር አብሮ ማሰብ ያስፈልጋል። ሁለተኛ የሰማያዊ ፓርቲ መመስረት ምክንያቱ ካንተም ጋር የተመሰረተን አካባቢ አንዳንድ ኢንተርቪውዎች ሰርተናል። እኔ ድካሙና ውጣ ውረዱ ብዙ ነው፣ ነገር ግን በአመራርና ትልቅ ነገርን አስቦና በራሱ ምክንያቱ ነው። በኢህአዴግ ድክመት፣ በኢህአዴግ ጥፋት፣ በኢህአዴግ ችግር ሳይሆን አስተማማኝ አማራጭ ሆኖ ለመውጣት ተብሎ የተሰራ ነገር ቢሆን እኮ ሰማያዊ መመስረት አልነበረበትም። አባልም ማግኘት አልነበረብንም እኛ ደጋፊ ማግኘት አልነበረብንም፣ ሚዲያ ማግኘት አልነበረብንም። ስለዚህ ባለው ነገር አንድ ሰው 80 ዓመት ሰርቶ አልተሳካለትምና 21 ዓመት ላይ ያ ሰውዬ ከተወለደ 60 ዓመት በኋላ መጥቶ አይሳካለትም ይማለትም አሰምሽኑም ራሱ ልክ አይመጣም።
የሰማያዊ ፓርቲ የቅርብ ጊዜ እቅድ በዚህ ዓመት በሚካሄደው የአዲስ አበባ ምክር ቤት ምርጫ መሳተፍ መሆኑንም ሊቀመንበሩ አቶ ይልቃል ጌትነት ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከዚህ ቀጥሎ ሴቶችና ቤተሰብ ይቀርባል። ወ ቆንጂት አንቺ አጠገቤ ነው ያለሽው ከሴቶችና ቤተሰብ ፕሮግራሞች ጋር ላንቹ ላስተላልፍ
እሺ
ስልጣኑ
እሺ የአክሽን ኤድ ኢትዮጵያ የሴቶች እድገት ፕሮግራም አስተባባሪ ቤተል ተረፈ ጋራ ባለፈው የተካሄደ ውይይት ነው ዛሬ የሚቀጥለው አክሽን ኤድ ከሌሎች ድርጅቶች ጋር ሆኖ በከተማ ትናንሽ ንግድ ስራ ላይ የተሰማሩ ሴቶች ዙሪያ ስላሉ ችግሮች ያካሄደውን የዳሰሳ ጥናት ያሉትን ችግሮች የመፍትሄ ተስፋውስ ምንድነው በሚለው ዙሪያ ስትተነትን ነበር ያቆምነው ወይዘሪት ቤተል ከዚያው ትቀጥላለች
ከሚደርስባቸው ችግሮች ውስጥ በብዛት ስርቆት ነው ያቀረቡት ነገር
ይነጥቋቸዋል
የሚሰሩበት አካባቢ ይነጥቋቸዋል ወይም የሚሰሩበት አካባቢ ገበያ ላይ መጥተው ይሰርቋቸዋል እንደዛ አይነት ችግር የቀረበ አለ ሌላ አንድም ያቀረቡት ነገር ደግሞ ለምሳሌ የታክስ
የግብር ክፍያ
አካላት የግብር ክፍያ አዎ እና እሱን ለማስቀነስ እና ለመነጋገር በሚሄዱበት ጊዜ ጉቦ እንዲከፍሉ እንዲቀነስላቸው ከፈለጉ ጉቦ እንዲከፍሉ የመጠየቅም ነገር አለ አንድ እንደዛ የቀረበ ኬዝ ነበር ሪፖርት የተደረገ አብዛኞቹ ከሌብነት ጋር የተያያዙ ናቸው አስገድዶ መድፈርም የደረሰባት ነበረች ከቀረቡት ውስጥ
ከባድ ችግሮች ናቸው የሚደርሱባቸው
አብዛኞቹ ከባድ ችግሮች ናቸው አንድ ደግሞ ሌላ ግልጽውን የወጣው የነበረው በቤት ውስጥ የሚደርስ ጥቃት ነው ይሄ ደግሞ ብድር ተበድራ ንግድ እየነገደች ያለች ሴት ናት እና በየጊዜው ያው ብድሯን መክፈል ነበረባት ግን ለረጅም ጊዜ መክፈል ሳትችል ቀረች እና ምክንያቷን የተለያየ ምክንያት ታቀርብ ነበር መጨረሻ ላይ ይሄ ጥናት እየተጠና ባለበት ጊዜ ወደ ራሴድ ቢሮ መጣ ሪፖርት ስታረግ ድብደባ ደርሶባት በፊቷ ላይ ጉዳት ደርሶ ነበር የመጣችውና ስትናገር ያው የግድ የብድሩን ለመመለስና አንዳንድ ነገሮችንም ለመግዛት ገንዘቡን በምትጠቀምበት ጊዜ ባሏ ገንዘቡን ስላልሰጠት ያንን ነገር እንዳደረሰባት የተናገረችበት ሁኔታ አለ ይሄ በቤት ውስጥ የሚደርስባቸው ጥቃት ምን ያህል እንደልባቸው ሰርተው በኢኮኖሚ ራሳቸውን እንዲያሻሽሉ እንቅፋት እንደሚሆን የሚያሳይ ነው።
እነዚህን ሁሉ የዳሰሳ ጥናት ውጤቶች ባቀረባችሁበት ጊዜ እርምጃዎች ይወሰዳሉ የሚሉ ተስፋ ቃሎች ነበሩ ከሚመለከታቸው ወገኖች?
አዎ፣ ነገሮች የበለጠ ትኩረት መደረግ እንዳለበት ጉዳዩ ላይ ስምምነት ላይ ተደርሷል ሁሉም በነበሩት አካላት እና ይበልጥ ደግሞ የዚህ ጥናት ውጤት ለሌሎችም አካላት መዳረስ እንዳለበት ሼር መደረግ እንዳለበት ቀርቧል።
አክሽን ኤድ የሚሰራው በገጠር ልማት አካባቢ ነው ብለሽኛል። ከነዚህ ሴቶች እንደዚህ ለጥቃት የሚጋለጡት ሴቶች መካከል ገጠሩን ትተው የተሻለ ህይወት ፍለጋ የተሻለ የኑሮ እድል ፍለጋ ወደ ከተማ የሚፈልሱ ሴቶች ናቸው ለእንደዚህ አይነት ጥቃት የሚጋለጡት እንደዛ የሚልም መረጃ ነበረ። እሱን ችግር ይመለከታል አክሽን ኤድ?
በገጠር ላይ የሚሰራቸው ስራዎች አብዛኞቹ ገጠር ላይ ያተኮሩ ናቸው። ከዚህ ከሴፍ ሲቲስ ጥናት ጋር ስንመለከት ደግሞ ያው አብዛኛው ከየት አካባቢ እንደመጡ እዛ ላይ ብዙ ትኩረት ያደረገ አልነበረም። ጥናቱ በከተማ አካባቢ ምን አይነት ችግር ይደርስባቸዋል የሚለው እና ለመስራት በሚንቀሳቀሱበት ጊዜ ምን አይነት ችግር ያጋጥማቸዋል የሚለው ላይ ያተኮረ ነበር። እንደዛም ሊኖሩ ይችላሉ። እንደዚህ በማህበር ተደራጅተው እየተንቀሳቀሱ ካሉ ሴቶች ውስጥ ከገጠር የመጡ ሴቶች ሊኖሩበት ይችላሉ። ያው ግን በራሴድ እየታገዙ የሚሰሩ ሴቶች ላይ ነው ጥናቱ ትኩረት ያደረገው እና ያንን ክፍል ብዙም አልተመለከተውም።
የጤና ዋስትና ጉዳይም አንስተሻል በዚህ ውይይት ውስጥ። ከየት ነው የሚያገኙት የጤና ዋስትና እንደው ለማግኘት ቢሞክሩ?
አሁን በራሴድ ሰፖርት እየተደረገ የጤና ዋስትና እንዲያገኙ እንዴት ነው አባል እንዲሆኑ ፕሮሞተር አለ የተቀጠረና ስለዚህ ነገር የግንዛቤ ማስጨበጫ ለሴቶቹ ይሰጣል። ከዛ በኋላ በየወሩ የተወሰነ ገንዘብ ያዋጣሉ። ያ ተሰብስቦ በሚታመሙበት ጊዜ የሰነድ ሪሲት ሲያመጡ፣ ደረሰኝ ሲያመጡ ይወራረድላቸዋል የተወሰነ ያህል ገንዘብ ማለት ነው በአመት ውስጥ። እና ብዙ ሴቶች አባል ከሆኑ እዚህ ውስጥ ነው የበለጠ ተጠቃሚ ሊሆኑ የሚችሉት። እና በአመት ውስጥ የሚያገኙት የሕክምና ወጪ ሽፋንም ከፍ ሊል የሚችለው ያ አሁን የተወሰኑ ሴቶች ተደራጅተው በዚህ ውስጥ አሉ። ጠቅማቸዋል። ምክንያቱም አብዛኞቹ ገቢያቸው በጣም አነስተኛ ነው። ለጤናቸው ጎጂ የሆነ አካባቢ ውስጥ በሚሰሩበት ጊዜ እንዲሁም ደግሞ ለሚደርስባቸው የተለያየ ጤና ችግሮች የሚያወጡት ወጪ ከገቢያቸው በጣም ከፍ ያለ ነው ከገቢያቸው አንጻር ሲታይና ይህ የጤና ዋስትና መኖር በጣም ጠቅሟቸዋል። አሁን ከዚህ ቀጥሎ በሁለተኛ ደረጃም ለማድረግ የታሰበ ጥናት አለ። ይሄ ደግሞ በሴቶች ላይ የሚደርሱ ጥቃቶችን በከተማ አካባቢ ለመቀነስ የተለያዩ አገልግሎቶች ለምሳሌ የጤና ሊሆን ይችላል፣ ሌሎችም የተለያዩ አገልግሎቶች ምን አይነት ሚና ይኖራቸዋል የሚል እዛ ላይ አንድ ጥናት ለማድረግ ታስቧል። እና የዚህንም ጥናት ውጤት ደግሞ በሬዲዮ ፕሮግራሙን በመጠቀም የምናሳውቅ ይሆናል። በዚህ አጋጣሚ የተለያዩ እንደዚህ ለሴቶች ደግሞ የተለያዩ የፓብሊክ አገልግሎቶችን ለመስጠት የተዘጋጁ ሰዎች ካሉ የእነሱንም ስራ በዚህ ማስተዋወቅ በጣም ጥሩ ይሆናል።
የአክሽን ኤድ የሴቶች ልማት አስተባባሪ በተልተረፈ ለሰጠሽኝ ቃል በጣም አድርጌ አመሰግናለሁኝ። በሌላ ጊዜ ደግሞ የገጠሮቹን ሴቶች የሚመለከቱ ዝግጅቶች ላይ እንደዚሁ እንደምንገናኝ ተስፋ አደርጋለሁኝ። አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በማሊ በተካሄደው መፈንቅለ መንግስት ምክንያት የቀጠለው ቀውስ በሰሜን አፍሪካ የሳሐል ክልል ያለውን ውስብስብ ሰብአዊ ቀውስ እንዲባባስ አድርጓል። የሰሜን ማሊ አማጽያን በመፈንቅለ መንግስቱ ምክንያት የተፈጠረውን ክፍተት በመሙላት ዋና ዋና ቦታዎችን በመያዛቸው ወደ 500,000 የሚጠጉ ሰዎች ከመኖሪያቸው ለመሸሽ ተገደዋል። ብዙዎቹ ወደ አጎራባች ሀገሮች ተሰደዋል። እዛውም የምግብና የውሃ እጥረት ገጥሟቸዋል። ክልላዊ መሪዎች በማሊና በአጠቃላይ በሳሐል ክልል ስላለው የፖለቲካ የጸጥታና ሰብአዊ ቀውስ መፍትሄ ለማግኘት እየጣሩ ነው። ባለፈው መስከረም 26 ቀን እንደ አውሮፓ አቆጣጠር ማለት ነው፣ የተባበሩት መንግስታት ድርጅት ዋና ጸሐፊ በክልሉ ያለው ችግር ዓለም አቀፍ ትኩረት እንዲያገኝ ያስቻለ ከፍተኛ ጉባኤ አካሂደዋል። የዓለም መሪዎች የክልሉ ጸጥታን፣ አስተዳደርን፣ ልማትን፣ ሰብአዊ መብትንና ሰብአዊ ጉዳይን ያቀፈ የክልላዊ ስትራቴጂ እቅድ ለማውጣት ተወያይተዋል። ዩናይትድ ስቴትስ ኢካዋስ በሚል አጽሮት የሚታወቀው የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በማሊ ክልላዊ ኃይል ለማስፈር ስለሚቻልበት ሁኔታ ከማሊ ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት ጋር ለማስተባበር የሚያደርገውን ጥረት ትደግፋለች። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ጥረት እኛና ሌሎች የዓለም አቀፍ ማህበረሰብ አባላት ሊደግፉት የሚችሉ የተባበሩት መንግስታት ድርጅት ውሳኔን ለማውጣት የሚያስችል ወሳኝ ተግባር ነው። ኒጀርን፣ ሞሪታንያንና አልጄሪያን በመሳሰሉት ሀገሮች ያሉትን ጽንፈኛ ቡድኖች አደጋ ከሚጋፈጡት የሳህል ክልል ሀገሮች ጋርም እየሰራን ነው። የጸጥታ አደጋን ለመከላከል ያላቸውን ብቃት ከፍ ለማድረግ ለአክራሪነት የሚዳርጉት ምክንያቶችን ተረድቶ አያያዙን ለማስተካከል ነው ከሳህል ሀገሮች ጋር የምንሰራው። አሸባሪዎች ድንበሮችን አያከብሩም። በሽብር ተግባራቸው ላይ በበለጠ ስኬት የሚያገኙት ቁጥጥራቸው በላላ ድንበሮችና ብዙም ትብብር በሌላቸው ጎረቤት ሀገሮች በኩል ነው። ስለሆነም ክልላዊ ትብብርንና አብሮ መስራትን ለማጠናከር የሚደረገውን ጥረት እንደግፋለን። ጉዳዩ በተባበሩት መንግስታት ድርጅት ደረጃ መያዙ ራሱ የክልላዊ ጸጥታ ጉዳዮች ሳህልን በሚመለከተው የተባበሩት መንግስታት ድርጅት ስትራቴጂ ቁልፍ ሚና ሊጫወት የሚችል መሆኑ ያስደስተናል ሲል የዕለቱ ርዕሰ አንቀጽ ትችቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለዛሬ ምሽት ያለን ዝግጅት በዚሁ ያበቃል። ነገ ከምሽቱ በአንድ ሰዓት በሚቀርበው ዝግጅታችን እንገናኛለን። የትግርኛ ቋንቋ ስርጭት ይቀርባል። አሁን በሰላም ደሩ።
ደህና ደሩ። The Voice of America.
زي راديو دمص امريكا راديو دمص امريكا كل شام شت كابسن كساب عربي ب 22 ب 25 متر باندن بعرب ساتن زم حلالف مدم اقوا تغرينيا حزي جميرو